በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ሕዝብ፣ እነሆ ዛሬ የምንካፈለው የእግዚአብሔር ቃል ከዮሐንስ ወንጌል ምዕራፍ 9 ከቁጥር 1 እስከ 41 ያለውን ኢየሱስ እውር ሆኖ የተወለደውን ሰው ያዳነውን ታሪክ መሠረት ማድረግ ነው። በዚህ ታሪክ ውስጥ የምንማረው በዋነኛነት አይነ ስውሩ ስለ አይነ ስውርነቱ ወይም ከአይነ ስውርነቱ ስለ መዳኑ ጉዳይ ብቻ ሳይሆን ከሁሉም በላይ ጌታችን ኢየሱስ ክርስቶስ አይነ ስውሩን ከመወለዱ ጀምሮ አይነ ስውር የነበረና ከዚያኑ ጊዜ ጀምሮ በልመና ይሰማራ የነበረውን ብዙ ሰዎች፣ ጎረቤቶች፣ የአካባቢ ሰዎች ሲወጡና ሲገቡ ይመለከቱት የነበሩ ነገር ግን በእርግጥ በስጋ አይናቸው ቢያዩትም በውስጥ አይናቸው የማይመለከቱት የነበረውን ሰው ኢየሱስ ክርስቶስ ግን እንደ ተመለከተው በኢየሱስ ክርስቶስ ጋር ማየትና መመልከት ጋር ተያይዞ የሚወጡትን ውጤቶችን አብረን እናያቸዋለን። አንድን ወንጌል ስናስተነትን በዋነኛነት ዓላማው የራሳችን ሕይወት ለመመልከት እንድንችል ነው። ከዚህ የወንጌል መልእክት ራሴን አይቼ ራሴን ለውጬ የፈጠረኝ አምላክ ለፈጠረኝ ዓላማ ወደ ፈጠረኝ ዓላማ እየቀረብኩ ማደግ እንድችል እንዲረዳኝ ነው። ስለዚህም በዚህ መልኩ የዛሬን ወንጌል እንመለከታለን። በአንደኛ ደረጃ ይህ ሰው ይህ አይነ ስውር እዚያ በልመና ተሰማርቶ በነበረበት ጊዜ ሁሉ ከመወለዱ በፊት ጀምሮ አይነ ስውር የነበረው ሰው እዚያ በነበረበት ጊዜ የሰውን ትኩረት ያላገኘ በአይናቸው ያዩት ነገር ግን የማያዩት የነበረው ዛሬ የጌታችን ኢየሱስ ክርስቶስ አይን አይቶታል። በጌታችን በኢየሱስ ክርስቶስ አማካኝነት እግዚአብሔር አብ ተመለከተው። ለእኛ ይህ ትልቅ ትምህርት አለው። እግዚአብሔር አፍቃሪ አባት ነው። እግዚአብሔር እኛን ከመወለዳችን በፊት ጀምሮ ያውቀናል። በእርግጥም ከመወለዳችን በፊት ለሚፈልገው ዓላማ መርጦናል። ቤተ ክርስቲያን እንደምታስተምረው ሁሉንም ሕዝብ የሚያካትተውን ለቅድስና መርጦናል። እግዚአብሔር እኛን ሲፈጥረን ዓላማው ፍቅር ነው። ሁላችንም ደግሞ እሱ የፈጠረን እሱን እንድንመስል ፈጥሮናል። ስለዚህ ያውቀናል። በእግዚአብሔር መታየት፣ በእግዚአብሔር መወደድ፣ በእግዚአብሔር መታወቅ፣ መታወቅ ስንል መታየት ስልን በምልአት መታየት ነው። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ላይ መጨረሻው አካባቢ እንደዚህ ብለው ይለዋል። ስለ መጨረሻው ዘመን በሚናገርበት ጊዜ አሁን ይላል በመስታወት እንደምናይ አይነት በድንግዝግዝ እናያለን። ይህ የእኛን አስተያየት ነው የሚናገረው። እኛ አጥርተን አናይም ማለት ነው እግዚአብሔርን። አሁን የማውቀው በከፊል ነው ይላል። ይህ እንግዲህ ማየት ብቻ ሰው እውቀታችንም ያለውን ጉድለት ያሳያል። በዚያን ጊዜ ግን እግዚአብሔር እኔን የሚያውቀኝን ያህል ሙሉ እውቀት ይኖረኛል። ምክንያቱም እግዚአብሔር ለእኛ ያለው እውቀት ሙሉ ስለሆነ፣ ለእኛ ያለው እይታ ሙሉ ስለሆነ ከእግዚአብሔር አይን የተደበቀ አንዳችም ነገር በእኛ ውስጥ ስለሌለ የዛን ያህሉ እውቀት ይኖረናል። እርሱን ስንመለክ፣ እርሱን ስናይ በአንደኛ ዮሐንስ መልእክት ላይ ምዕራፍ 3 የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን ይላል። የእግዚአብሔርን ፍቅር ሲያስረዳ፣ ምክንያቱም ይህን ፍቅር ትልቅነቱን የሚያስረዳው የእግዚአብሔር ልጆች እንድንባል ያደረገንን ነገር ያስታውሳል። በእርግጥም የእግዚአብሔር ልጆች ነን። ዓለም እግዚአብሔርን ስላላወቀ እኛንም አያውቀንም ይላል። እኛን ከእግዚአብሔር ጋር ሲያመሳስለን፣ ወዳጆች ሆይ አሁን የእግዚአብሔር ልጆች ነን፣ ወደፊትም ምን እንደምንሆን ገና አልታወቀም። ነገር ግን ክርስቶስ በሚገለጥበት ጊዜ እውነተኛ መልኩን ስናይ፣ ያን እርሱን ስንመለከት፣ እርሱን ለእኛ ሲገለጽ እርሱን እንደምንመስል እናውቃለን። እንግዲህ በመጀመሪያ ደረጃ የምንመለከተው እግዚአብሔር በኢየሱስ ክርስቶስ አማካኝነት ከመወለዱ ጀምሮ አይነ ስውር የነበረውን ሰው፣ የሰውን ትኩረት ያጣውን ሰው፣ ሰው ሊረዳው ያልፈለገውን ያልወደደውን ሰው ከእጃች ከሚጥልለት ሳንቲም በስተቀር ሌላ እርዳታ ሊያገኝ ያላገኘውን ሰው፣ ያንን ሰው እግዚአብሔር በሙሉ አይኑ ተመለከተው እና ሊረዳውም ወደደ። በዮሐንስ ወንጌል ምዕራፍ 5 ላይ ለ38 ዓመት በውሃ ዳር ተቀምጦ የነበረውን ሰው ያስታውሰናል። ጌታ አልጋህን ተሸክመ ሂድ ብሎ ፈውስን የሰጠውን ሰው ያስታውሰናል። ይህ ሰው ምንድን ነው የሚለው? ወደ ውሃው ገፍትሮ የሚያስገባኝ ሰው አላገኘውም ነው የሚለው። ለ38 ዓመት ሰው ነው ያጣው፣ የሚያየው ሰው፣ የሚረዳው ሰው። እግዚአብሔር አብ አምላካችን በኢየሱስ ክርስቶስ አማካኝነት ይህንን ሰው ተመለከተው። ይህንን ሰው አልጋህን ተሸክመ ሂድ አለው በቃሉ። እንግዲህ ይህ ትልቅ ለእኛ ዛሬ ልናስበው ልናስታውሰው የሚገባን ትልቅ ነገር ነው። በሁለተኛ ደረጃ ጌታችን ኢየሱስ ክርስቶስ ይህንን የተወልድ ከመወለዱ ጀምሮ አይነ ስውር የነበረውን ሰው ምንድን ያለው? ቃፍር ምራቅ ለውሶ አይኑን ቀባው፣ ሂድ ራስን በሰሊሆም ውሃ ታጠብ አለው። ይህ እንግዲህ ይህ መታጠብ ምንድን ነው? ይህ መታጠብ ምንድን ነው? ታጠብ አለው። ሰሊሆም ማለት ራሱ የተላከ ማለት ነው። እንግዲህ ይህ ጌታ የሚሰጠን ተልእኮ ነው፣ ኃላፊነት ነው፣ ስራ ነው። ይህ ወደ መንጻት የሚያቀርበን ነገር ነው። እየጠራን እየታደሰ የምንሄድበት ነው። አጥርቶ ለማየት የምንችልበትን ተልእኮ ነው። በማቴዎስ ወንጌል ምዕራፍ 7 በመጀመሪያዎቹ አንቀጽ አካባቢ ምንድን ነው የሚለው? በሰው ላይ አትፍረዱ ይላል። በሰው ላይ አትፍረዱ ይፈረድባችኋል። በሌላ ወንድምህ አይን ላይ ያለውን ወንድሜ ሆይ አይንህ ላይ ያለውን ላውጣልህ ትለዋለህን? ከዛ ፊት በአንተ አይን ያለውን ግንድ ትልቅ ነገር እሱን መጀመሪያ አውጣ። ያን ጊዜ በሌላ ወንድምህ ላይ ያለውን ነገር አጥርተህ ለማየት ትችላለህ። እንግዲህ ይህንን ለማድረግ ይህንን አጥርቶ ለማየት የሚለው የሚጠይቀው ነገር አለ። ይህ እንግዲህ በአንተ ያለው አይነ ስውርነት ሲጠራ፣ በአንተ ያለው ኃጢአት ሲወገድ ይናገራል። እንግዲህ ይህ ሰው በምን ምክንያት ነው ይህንን አይነ ስውር ሊሆን የቻለው? ትልቅ የንግግር ርዕስ ሆኖ ነበረ። ትልቅ የንግግር ርዕስ ሆኗል። እንግዲህ በአንደኛ ደረጃ አንዱ ምናለ በራሱ ኃጢአት ነው ይላል፣ ሁለተኛው በወላጆቹ ኃጢአት ነው ይላል። ነገር ግን በሁለቱም አይደለም። በራሱ ኃጢአት እንዳንል ከመወለዱ በፊት ኃጢአት መስራት አይችልም። በወላጆቹ ኃጢአት እንዳንል በወላጆቹ ኃጢአት ሌላውን ሊቀጣ የሚችልበት ምክንያት የለም። ይልቁንም ይህ የሆነው ግን የእግዚአብሔር ክብር በእርሱ እንዲገለጥ ነው። በሌላም አናገር ደግሞ ሰዎች ለሚሰሩት ኃጢአት ምንም ማመካኛ ምክንያት እንዳይኖራቸው ለማድረግ ነው። በሮሜ መልእክት ምዕራፍ 1 ቁጥር 20 ላይ እንደተጠቀሰው እግዚአብሔር ይህንን ያደረገው ምንም ማመካኛ ነገር የላቸው። ምክንያቱም ክብሩን የሚገልጸው ሰዎች እግዚአብሔርን አላወቅነውም፣ አልሰማንም፣ አላየንም እንዳይሉ ነው። በሌላና ሀገር የእግዚአብሔር ክብር የምናይበት ብዙ እድሎች፣ መንገዶች አሉ። የእግዚአብሔር ቃል ዛሬ የሚናገረን አንዱ ታሪክ ነው። እንግዲህ ጌታ ኢየሱስ ክርስቶስ ለዚህ አይነ ስውር ሂድ ራስህን በሰሊሆም ታጠብ ብሎ ሲለው ትእዛዝ ነው። ይህ እንግዲህ ጉዞ መጀመር ይጠበቅበታል። በቅድም ባነበብኩት በአንደኛ ዮሐንስ ላይ ምዕራፍ 3 ቁጥር 3 ላይ እንዲሁም ይላል ተስፋ የሚያደርግ ሁሉ ክርስቶስ ንጹሕ እንደሆነ እርሱም ራሱ ንጹሕ ያድርግ። ቅድምም ብለን ነበረ እርሱን ስንመለከት፣ እርሱን ስናይ እርሱን እንደምንመስል እናውቃለን። ነገር ግን ይህንን የሚፈልግ ሁሉ እርሱ ንጹሕ እንደሆነ ራሱንም ንጹሕ ያድርግ። ይህ ለንጽህና የምናደርጋቸው ጉዞዎች ናቸው። ለመሆኑ አይናችን እንዲጠራ የእግዚአብሔር ቃል ልበ ንጹሐን ብፁዓን ናቸው ይላል በማቴዎስ ወንጌል ምዕራፍ 5። ምክንያቱም እግዚአብሔርን ያዩታልና። ይህ የማየትን ችሎታ ለማግኘት፣ ይህ የማየትን ጸጋ ለማግኘት ያለው መንገድ ምንድን ነው ብለን ምንጠይቅ፣ ሌላ ምንም ነገር የለም። ልባችን ንጹሕ ማድረግ፣ ራሳችን ከኃጢአት ማንጻት ነው። እግዚአብሔር ራሱ የከፈተው መንገድ አለ። ቤተ ክርስቲያን ለዚህ የከፈተችልን መንገድ አለ፣ ጸጋ አለ። እሱም ምስጢረ ንስሐ ነው። ምንም የማይከፈልበት ዋጋ የማይጠየቅበት ትልቅ ስጦታ ነው። ስለዚህ በዚህ ትልቅ ስጦታ እኛ መጠቀም አለብን። ብዙ ጊዜ በቸልተኝነት የምናልፈው ነገር ነው። በአንድ ቦታ 3 ጓደኛሞች እየተነጋገሩ ሳሉ፣ ሁለቱ ካቶሊካን ያልሆኑ የሌላ እምነት ተከታዮች ናቸው እና አንደኛዋ እገሪት እኮ አሟታል ትላለች። ካቶሊኳ ደግሞ ለምን ታዲያ ጠበል አትወስጂያትም ትላለች። ያችኛዋ ደግሞ እንዴ እናንተም በጠበል ታምናላችሁ እንዴ? አንደኛው ደግሞ ሌላኛው ሃይማኖት ነው። በጣም ከክርስትና የራቀ እምነት ነው። አይ ወዲያውኑ እንዴ በደንብ ያምናሉ እንጂ ብሎ ስለኛ ስለ ካቶሊክ ይመሰክራል። ያችኛው በቤሊንገርሽ አንድ ነገር ጠይቅሽ፣ ሰው ሲታመም ወይም ባጋንንት ሲያድርበት መጥፎ መንፈስ ሲያድርበት እኛ ጠበል እናስጠምቃለን፣ ሌሎችም ደግሞ በጌታ በኢየሱስ ክርስቶስም ብሎ ይጸልያሉ። ደግሞ እናንተ ምን ታደርጋላችሁ ሲል ያኛው ካቶሊክ ያልሆነው የለም ተከታዩ ምን ይላል? ቆይ ቆይ እኔ መልሳለሁ ለነሱ አለ። እሺ እነሱ አንድ በቤተክርስቲያናቸው ሳጥን አለ አለ። እዛ ሳጥን ውስጥ ገብተው ሁሉን ነገራቸው ጥለው ስለሚወጡ ሲጀምር እነሱ አይታመሙም ወይም ደግሞ በሌላ መንፈስ አይያዙም። የሚገርም መልስ ነው። እኛ ምናልባት እንደዚህ ብለን አልተማርንም ይሆናል። ነገር ግን ሰው ንስሐ ሲገባ ከሁሉም ከውስጥ ከነፍስም ከስጋም በሽታ ነው የሚላቀቀው። ብዙ ጊዜ ዛሬ በእንደዚህ አይነት ነገር የምንጠቃ ሰዎች ካለን ምክንያቱም ይህንን መጸጸት የሚለውን ኃጢአትን ማሰላሰል የሚለውን ከዛ አሰላስሎ ደግሞ ወደ ካህን ማድረስ የሚለውን ከካህኑም ፍታት መቀን የሚለውን ችላ ብለን ትተለውን ይሆን ይችላል። ስለዚህ ነፍሳችን ለአደጋ ተጋልጣለች ማለት ነው። እነዚህ በዚህ ምክንያት እግዚአብሔር የማየትን አቅማችን ይደበዝሳል ማለት ነው። ስለዚህ ሳናውቀው በነፍሳችን አይነ ስውሮች ሆነን እንቀራለን ማለት ነው። ይህ የእኛ አይነ የማየት አቅማችን ደካማነቱ የእግዚአብሔር የማየትና የማፍቀር አቅም ደካማነቱን አያመለክትም። ጌታ እነሆ ሂድ በሰሎም ታጠብ እግዚአብሔር ካዘዘ ለመሆኑ ማንም ቢሚል በመጽሐፍ ቅዱስ ላይ በሁለተኛ ነገሥት ምዕራፍ 5 ቁጥር 10-30 ላይ ንዕማን ስለሚባለው ስለ አንድ ሰው ይናገራል። በአንዲት ወጣት ሴት ምስክርነት ወደ ኤልሳ ነቢዩ ይሄዳል። ኤልሳም ነቢዩ በዮርዳኖስ ወንዝ ሄዶ 7 ጊዜ እንዲጠልቅና እንዲወጣ ሲያዘው በአገራችን ስንት አይነት ወንዝ እያለ እዚህ ምንድን ነው የምታደርግ? ጌታዬ ሆይ ነቢይ ከተናገረ ነቢይ ካዘዘ በዚህ ተጠልቀ ውጣና ከበሽታ ንጻ ካለ እማትታዘዝበት ምክንያት ምንድን ነው? ምን ዋጋ ያስከፍልሃል? ምን ይጎልብሃል? ብሎ በሰጡት ማበረታቻ ታጥቦ ራሱን ነጻ። አንዳንድ ጊዜ ትዕቢታችን ወይም ደግሞ አላስፈላጊ ዓለማዊ ዕውቀቶቻችን ከእኛ ከመንፈሳዊ ሀብቶችና አይናማነቶች የማየት ችሎታዎች ይገድቡናል። ራሳችን እንግዲህ እንመልከት። ሰማያዊ ዕውቀት ከምድራዊ ዕውቀት እጅግ ይበልጣል። ሰማያዊ ማየት ከምድራዊ ማየት እጅግ ይበልጣል። ጌታ ካዘዘ ቤተ ክርስቲያን ካለች ዋጋን ከፍልበትም ማድረግ ነው። ራሳችንን ማንጻት ነው፣ መታጠብ ነው። በጌታ በኢየሱስ ክርስቶስ ደም ታጥበን በጥምቀት ልጁ ከሆን በኋላ ከዛ የምናደፋቸው በየጊዜ ራሳችንን ማጥራት ነው። የዚህን ጊዜ የመንፈሳዊ አይኖቻችን ይከፈታሉ። የፍቅር አይኖች ይከፈታሉ። እንደ ኢየሱስ ክርስቶስ ያሉት የፍቅር አይኖች ይከፈታሉና ሶስተኛውን ደረጃ እናገኛለን። ሐዋርያ ጳውሎስ እንደ ከዋክብት ታበራላችሁ የሚለውን ማየት ብቻ ሳይሆን የብዙዎች ሰዎች የማየት ምክንያት እንሆናለን። ብዙዎች ክርስቶስን ባለማወቅ ምክንያት ምሳሌ አጥተው ይህንን ክርስቶስ የማየት ችሎታ ያላገኙ ሰዎች ወደ ክርስቶስ ወደ ማየት እናቀርባቸዋለን። ምንም እንኳን በእግዚአብሔር የታዩ ቢሆንም ያንን የታዩበትን እግዚአብሔርን ኢየሱስ ክርስቶስን ለመቀበል ግን አቅም ያንሳቸዋል። ወደ ሲሎም ሂዱ የሚላቸውን ቃል የሚሆን ያስፈልጋል። እኔና እናንተ በእርግጥ በውስጣችን ብዙ ራሳችን ያላየናቸው ሸረሪት ያደራባቸው ጓዳዎቻችን ሊኖሩ ይችላሉ። ቅድስት ተሬዛ ስለዚህ ብዙ ነገር ትናገራለች። ዛሬም እንግዲህ እነዚህ ጓዳዎች ለጌታ ለኢየሱስ ክርስቶስ ከፋፍተን ራሳችን በክርስቶስ አይን ራሳችን ማየት፣ ራሳችን ማጥራት፣ ራሳችን ማጽዳት፣ ማጠብ ከዛም በኋላ በዓለም ዘንድ እንደ ከዋክብት የምናበራ እንሆናለን። አንደኛ እንግዲህ በአፍካሪው እግዚአብሔር አብ ዘንድ እኛ ታይተናል፣ በኢየሱስ ክርስቶስ አማካኝነት ታይተናል። ስለዚህ እርሱ እኛን የሚያውቀን ያህል የሚያየን ያህል በምልአት እኛም ደግሞ እርሱን የምናየው ጌታ ባዘዘው መሰረት በሰሊሆማችንን ስንታጠብ ነው። በሰሊሆማችን ስንታጠብ አይኖቻችን እየጠሩ ይሄዳሉ። እርሱ እኛን የሚያቀን ያህል እርሱን ወደ ማወቅ እናድጋለን። በሶስተኛ ደረጃ ይህንን ካደረግን እኛ ማየት ብቻ ሳይሆን የብዙዎች የማየት ምክንያትን ሆናልን እንደ ከዋክብት እናበራለን እንንለካው በዚያን ጊዜ በመድራይ ባሉ ነገሮች ሰን በሰማይ ባሉ ነገሮች እንንለካ እንሆናለን እግዚአብሔር አምላካችን እንግዲህ በጸጋው በቸርነቱ በኃይሉ ይህንን በጆሮአችን በአይናችን የሰማነውን ትልቅ ጥበብ በህይወታችን ለመኖር ጸጋውን ይስጠን የሚቤታችን ቅድስት ድንግል ማርያም ትሁት የሆነውን ጥበቧ እግዚአብሔርን የማረከች እናታችን በአማላጅነቷ ከኛ ጋር ትሁን ትርዳን አሜን የተባረከ የተቀደሰ ሰንበት ያድርግልን አሜን በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን